Gambino VOA.
ሰላም ጤና ስጥልኝ እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ጥቅምት 15 2014 ዓ.ም ተምረት የጋቢና ቪኦኤ መሰናዶ ጀምሯል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብሬያችሁ ዘልቃለሁ። ለዛሬም ልክ እንደተለመደ ሁሉ በሳምንት ውስጥ ከተደመጡ መርሃ ግብሮቻችን መካከል ተደግመው ቢሰሙ ይጠቅማሉ ይበጃሉ ያልናቸውን መራርጠን ይዘንላችኋል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። በዚህ ሳምንት ልንጋብዛችሁ የወደድነውና ቀዳሚ ያደረግነው የሐኪም ኪሩቤል የዩቲዩብ ገጽ መስራች የሆነውን ዶክተር ኪሩቤል ተስፋዬ ነው። ዶክተር ኪሩቤል ተስፋዬ ከጅማ ዩኒቨርሲቲ የተመረቀ ሲሆን በባርሴሎና ዩኒቨርሲቲም ከተጀመረ ጥቂት ዓመታትን ያስቆጠረና አዲስና ለየት ያለ ትራንስሌሽናል ሜዲሲን የተሰኘ ዘርፍ አጥንቷል። ከሐኪም ኪሩቤል ጋር ቆይታ አድርጌ ነበረ። ቀጥሎ ይሰማል።
ያው ታውቂያለሽ ብዙ ሰው በኢትዮጵያ ትምህርት ወረቀት ወይም ኳሊፊኬሽን ዲግሪ እናንተን ውጪ ትምህርት ፈልጎ መግባቱ ላይ ብዙ ክሊር የሆነም ኢንፎርሜሽን የለም እና ከፍላጎት ያንስቶ ትምህርቱን መፈለጉ ላይ ምናምን ሁሉን ነገር ራሴ ነኝ ያደረግኩት። ኤጀንሲ ምናምን ጋር አልሄድኩኝም እና ትምህርቱን መፈለጉ በራሱ ራሱን የቻለ ኤክስፒሪየንስ ነበረ። ምን ምን ዶክመንት ያስፈልገኛል፣ ዲግሪውን ኦተንቲኬት ማድረጉ፣ ይሄ ሪኮመንዴሽኖች መጻፉ፣ እነዚህ አዳዲስ ነገሮች ናቸው ለእኛ ዩኒቨርሲቲ ውስጥ ሰምተን ማናውቀው ነገር እና እሱ ማድረጉ በራሱ ራሱን የቻለ ኤክስፒሪየንስ ነው። እዚህ ደግሞ ከመጣሽ በኋላ የትምህርት ስርዓቱ ይለያል እና እሱም የራሱን የቻለ ነው። ስትኖሪ ደግሞ ራስን ችሎ መኖር እንደ ኢትዮጵያዊ ብዙ ያለመድነው ስራም አለ አይደል? ለራስን ማስተዳደር አብስሎ መብላቱ ና እሱ እሱን የቻለ ነው ከአካዳሚክ ነገሩ በተረፈ ማለት ነው። አካዳሚካሊ ግን በጣም ብዙ ነገር ያየሁበት አመት ነው። ከሁሉ በላይ ግን እኔ አምን የነበረውን ምርምር የሚያደርጉ ሆስፒታሎች ነጮች ናቸው በብዛት የሚያደርጉት አይደለ? በሽታዎች ላይ እኛ በምናምናቸው ደረጃ ማለት እኛ አሁን የሆነ በሽታ ሲኖር ነጮች ተመራምሮ ያመጡታል ብለን በምናምነው ደረጃ እነሱ የእኛ ችግር ላይ እንደማይመራመሩ የተረዳሁበት አመት ነው በትልቁ። እና ይሄ ነበር ኤክስፒሪየንስ የስባ በአጭር መስመር ስባቸው።
ጥሩ ነገር ያነሳ ይመስለኛል። እስቲ ምሳሌ ስጠኝ ለሱ።
ምሳሌ እነሱ እጅ ላይ የሚገኙ ብዙ አድቫንስድ የሆኑ የሜዲካል የላቦራቶሪ ቴክኒኮች አሉ። ከእሱ ጋር ተያይዞ ነው በሽታው የሚመጣው እና ይለያያል ነው ባጭሩ የበሽታዎቹ አይነት እና ያንን ነገር ለእኛ ሀገር ስትወስጂ እነሱ እጅ ያለውን ቴክኖሎጂ ለእኛ ሀገር ሁን ብለሽ ምርምር ብትሰሪበት ብዙ ለውጥ ያ እኛ ሀገር ለምሳሌ ፊስቱላ የሚባል ችግር አለ። ብዙ ሰው በኢትዮጵያ በዓለም ትልቁ ሆስፒታል የሚገኘው ኢትዮጵያ ውስጥ ነው አይደለ? እሱ ለእኛ ችግር ነው። እሱ ግን አያውቁትም ብልሽ መሳሳት አይሆንብኝም እዚህ። ያንን ደግሞ ሶልቭ ሊያደርግ የሚችል ያው ስቴም ሴል ብልሽ ያው ብዙ ሰው ሊረዳ ይችላል። ስቴም ሴል የሚባል አዳዲስ ቴክኖሎጂዎች አሉ አሁን የመጡ ከአራት ዓመት በፊት ምናምን የመጡ እና እነሱን ነገሮች አሁን ለዛ ነገር ብትወስጁ እኛ ጋር ያንን ችግር ይፈተዋል። እኛ ግን ቁጭ ብለናል ደግሞ ያንን ችግር ይፈቱልናል እነሱ ብለን። እነሱ አሁን ያንን ቴክኖሎጂ የሚጠቀሙበት ኦርጋን ለመቀጠል፣ የተቃጠለ ሰው ለማሻል ወር ደግሞ ስኳር ታማሚ የሆኑ አልሰር ዴቨሎፕ ያደረገ ሰው እንደዚህ አይነት ሰውን ለማከም ነው። ግን ያን ችግር ደግሞ ብቶች የኛ ትንሽዬ ነገር ነች እና በጣም በትልቁ ሊፈታልን የሚችሉ ቴክኖሎጂዎች እጃቸው ላይ አሉ በደንብ።
መልካም። ብዙ ተማሪዎች ፒኤችዲ ወይም ደግሞ ሌላ አይነት ነገር ይቀጥላሉ። አንተ ግን ከመቀጠል ይልቅ መመለስን መርጠሃል። ለምን ያንን አደረግ?
ኢትዮጵያ ተመልሼ ነው መስራት የምፈልገው አንደኛ። ሁለተኛ እሱን ለማድረግ የሚያስችለኝን ነገር አላገኘውም እዚህ ማለት የእነሱ በሽታዎች ላይ እየሰራውን እዚህ ፒኤችዲ መስራትና መቀጠሉን የኔ አላማይም አልነበረም እና አንደኛ ለዛ ነው። ሁለተኛ ብዙም ሳላገለግል ነው ኢትዮጵያ ወደ ትምህርት ውስጥ የገባሁት እና ተመልሼ ማገልገሉ ሁለተኛ ኮቪድም ጊዜ ላይ ሳላገለግል ነው ያለፈው ትምህርት ላይ ሆኜ እና እሱንም ጊዜ ይፈልገዋለሁ መመለሱን እና በመጨረሻ ደግሞ የተረዳሁት ያንን እኔ የነበሩኝን የመጨረሻ ጥያቄዎች ለመፍታት የሚያደርገኝ ኢትዮጵያ ውስጥ ያለ የምርምር ተቋም መኖር አለበት። ያንን የተረዳሁት አንድ ሰው መማሩ ወደ የተወሰነ ሰው መማሩ ሳይሆን በትክክል የምርምር ተቋም የእኛን ችግሮች የምንፈታበት የምንመራምርበት ተቋም ያስፈልጋል። እሱ ደግሞ በዛ ደረጃ የለን። እሱ ተደማምሮ ነው እዚህ ፒኤችዲን ላለመቀጠል የሚያልኩት።
እንግዲህ በኮቪድ ጊዜ አላገለገልኩም ብለሃል፣ ግን በኮቪድ ወቅት ደግሞ ዩቱብ ላይ የራስህን ገጽ ፈጥረህ የተለያዩ መልእክቶችን ስታስተላልፍ ነበር። ከዛም በኋላ ቀጥለህበታልና ይሄ የዩቲዩብ አላማ ምን መስረቱ ምን ነበር?
ያ የዩቲዩብ እንዳልሽው እን አመት ከመናውን በደም ዩቲዩብ ቪዲዮዎች እየሰራሁኝ እየለቀቅኩኝ ነበር። ያም የተወለደው እዚህ ሆኜ ትምህርት ላይ ሆኜ የኛን ዜና የሞተውን ሰው ስታይ እሱ የሚወልድብሽ ቁጭት አለ ለአገልግል የሚለው። ከዛ ግን ከጀመርኩት በኋላ አሁን ኮቪድ ምረገብ ካለ በኋላ ብዙ ነገር ተረድቻለሁ። በዋናነት ግን እየሰራሁ እንድቆየው ያደረገኝ እየለቀቅኩ እንድቆየው ያደረገኝ አንቺ በውጭ ሀገር እንደመሆንሽ የምትታዘቢው የማህበረሰቡ የጤና ንቃት አለ፣ የጤና እውቀት ንቃት አለ። ለምሳሌ መንገድ ላይ ውሃ እየጠጣ ውሃ ቦትሉን ይዞ የሚሄድ ሰው ታያለሽ፣ ወረ የሚሮጥ ሰው ታያለሽ ጠዋት ተነስቶ። ወይ ደግሞ ስለ እንቅልፋቸው ማይንድ ፉድ ነው ላይክ ይህን ያክል ሰዓት መተኛት አለብኝ ሲሉ ታያለሽ። እና እነዚህ ነገሮች የጤና እውቀት መጨመር የአንድ ማህበረሰብ መገለጫዎች ናቸው። ራስን ቴኬር ማድረግ እና ብዙ ሰው ብዙ ነገር ማወቅ ይፈልጋል ስለ ጤና። እና እንዳየሽውም ቪዲዮቹ ላይ ኮቪድ ብቻ ነገር አይደለም፣ ስለ ሰልፍ ኬር ራስን ስለ መንከባከብ፣ ስለ ጤና፣ ስለ ትምህርት። ምክንያቱም ጤና ስንል በራሱ ደብሊውኤችኦም ዲፋይን እንዳደረገው የአካል የመንፈስ የማህበረሰብ ጤና ነው። ስለዚህ መንፈሳችን ጤነኛ መሆን አለበት፣ ማህበረሰባችን ጤነኛ መሆን አለበት፣ አካላችን ጤነኛ መሆን አለበት። እና እሱ ደግሞ ብዙ ፓኬጆች ስላሉት ሰውን ለማስተማር በአንደኛ ደረጃ እና እኔ ደግሞ ፕሮሰሱንም እንጆ ያደረግኩት እና ማቆመው አይመስለኝም እየሰራሁት ነው።
አሁን እንግዲህ ወደ ሀገር ቤት ልትመለስ ነው። ስለዚህ ምንድን ነው እሱ ሀሳብህ?
በጣም ጥሩ ጥያቄ ነው። እኔንም እያሳሰበኛለ ጥያቄ ነው። እንደምታውቂው ኢትዮጵያ ውስጥ አሁን የሕክምና ባለሙያዎች በጣም ብዙ የስራ አጥ ባለሙያ አለ። ሙያ ጓደኞች የራሱ ቤት የተቀመጡ ብዙ አሉ እና ለእኔ ጋራንቲድ የሆነ ፒኤችዲ ቦታን ትቶ መሄድ በጣም እንትን የሚጠይቅ ውሳኔ ነው የነበረው እዛ በተለይ ስራ በማይጠብቅብሽ ሁኔታ ላይ። አንደኛ ማድረግ የምፈልገው ትምህርቴን መግፋት እፈልጋለሁ። አሁን ደግሞ ከምርምሩ ደግሞ ወደ ሆስፒታል ተመልሼ ሆስፒታል ስፔሻሊቲ መግፋት እፈልጋለሁ። እሱንም ደግሞ ማድረግ የፈለግኩት ከተቻለ የተሻለ ሀገር ማለት በደንብ ደህና ትምህርት የማገኝበት ሀገር ነው። ለእሱ ደግሞ መፈተን ያለብኝ ፈተናዎች አሉ፣ ጊዜ የሚፈጁ አንድ አመት። ቤቱ ታናሽ ልጅ ስለሆንኩ የማሳድገው የምገፋው የምደግፈው ሰውም ስለሌለ የመማር ነጻነቱ አለኝ በቤተሰቤ እና አሁን ሀሳቤም እንደዛ ነው። የመማር ትምህርቴን የመግፋት ነው። ኢትዮጵያ ሄጄ ፈተናዎች አሉ ገኝ መፈተን የሚችላቸው እነሱን ተፈትኜ ደግሞ በውስጥ ደዌ መግፋት እፈልጋለሁ ትምህርቴን። ከዛ ግን ጎን ለጎን የማላቆመው በእርግጠኝነት እንዲሁም አሁንም በደንብ ኢንተረስት ዴቨሎፕ እያደረኩት ያለው ነገር ይሄ እንዳልሽው የዩቱብ እና ከዛ ጋር ተገናኝቶ ያለ ሰዎችን ማስተማር የሚለው ነገር በመጽሐፍም ኦልሬዲ ጀመርኩት አለ። በዋናነት ደግሞ ኮርሶችን ለስኳር አሁን አንድ ሰው እርግዝና ሲሆን ለእርግዝና ኮርስ አለው የሚሰጥ እሱ ነው። አንድ ፈርስት ኤድ ታውቂያለሽ፣ በሁሉም ሰው መውሰድ ያለበት ኮርስ ነው እና ያ ትልቅ ጋፕ ነው ማግኘው በእኛ ላይ በተለይ እንደዛ እነሱ ነገሮች ዩቲዩብን እያሳደግኩኝ ይህን እያደረግኩኝ ፈተናኝ ተፈትኜ ደግሞ ለከፍተኛ ትምህርት ደግሞ መግፋት ነው ማስበው።
እሺ፣ ሐኪም ኪሩቤል በጣም ነው የማመሰግነው። ያላነሳሁት ነገር ወይ መጨመር የምትፈልገው ነገር ካለ እባክህ።
አመሰግናለሁኝ እንግዳ ስላደረግሽኝ። ኢትዮጵያዊ ወጣት ሐኪም አንድ ቦታ ላይ ቀርቦ ደግሞ ሳያነሳው ቢቀር በጣም የሚያሳፍር ነገር አለ በዚህ ሰዓት። አንደኛ ምንድን ነው የኢትዮጵያ ተማሪዎች ስራ አጥ፣ አሁን ሐኪሞች ስራ አጥ መሆን በመቶ በመቶ የሎጂስቲክ ወይም ደግሞ የነገሮችን የማቅረብ እና የማስተካከል ችግር ስለሆነ ማንም ይህም ፕሮግራም የሚሰማ ሰው የሚመለከተው አካል ካለ እባካችሁ እነዚህ ልጆች አሁን ሁላችንም የሀገር ተስፋ ናቸው። እነዚህ ልጆችን ያብሬ ተምር ያሉ ብዙዎቻችን አንደኛ፣ ሁለተኛ፣ ሶስተኛ የምንወጣን ከልጅ ጀምሮ ያደግን እና ስፔሻል ትሪትመንት ይገባቸዋል ሳይሆን እንደ ሀገርም ተስፋ የተባሉትን ነገር ያደረጉ ልጆች ቁጭ ሲሉ ቤት ውስጥ በጣም ይከብዳል። በተለይ በጣም ይከብዳል እና እሱን ነገር ተናግሬ ማለት እፈልጋለሁ።
ስለዚህ ምን ይደረግ?
ብዙ የመፍትሄ ሀሳቦች ይነሳሉ እና እኔ በጣም ደግሞ ማምንበት ትልቁ ነገር እኔም በራሴ አይደንቲፋይ ያደረጉት የችግሩ ምንጭ ሕክምና እንደሌላው ሙያ አይደለም። አንደኛ በዋናን ምክንያቱም የሰው ልጅ ላይ ነው የሚሰራው። ስፔንም ይሁን እኔ አሁን ከዛ ዓመት ስታንዳርድ አለ፣ የዓለም ስታንዳርድ አለ። ለምሳሌ ሆስፒታሎቻችንም ሶስተኛ ሆስፒታል ተርሸሪ ሆስፒታል መባል የማይገባ ሆስፒታል ከሆነ መባል የለበትም። አንድ ሐኪም መባል ከሌለበት መባል የለበትም። ስታንዳርድ ፈተናዎች አሉ፣ ስታንዳርድ ቼክሊስት አለ። አንድን ሆስፒታል ፕራይመሪ ሆስፒታል ስትዩ፣ ሴከንደሪ ሆስፒታል ስትዩ። ስለዚህ እኔ የምለው በሰዎቹም ላይ በፋሲሊቲዎቻችንም ላይ ያለውን ስታንዳርድ መመለስ ከቻለ ምክንያቱም ያንን ናሽናል ስናደርግ ብሔራዊ ያደረግ ነው፣ ከዛም አልፈን አሁን ክልላዊ እያደረግ ነው የነዛን ነገሮች ስመስጠት እና ያንን ኮምፕሮማይዝ ስናደርግ ህዝቡም ይጎዳል፣ ባለሙያውም ይጎዳል። እና እሱን እንደ አንድ ትልቅ የረዥም ጊዜ ቅድም ቢሆን እንደ ትልቅ ሶሉሽን የችግሩን መፍትሄ ነው ብዬ አምናለሁ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪ የእሁድ ምሽት መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ተከታዩ ያደረግነው ዘገባ ደግሞ ከአየር ንብረት ለውጥ ጋር ይያያዛል። የአየር ንብረት ለውጥ ጫና በተለያዩ የኢትዮጵያ ክፍሎች ላይ እየታየ ይገኛል። ስመኝሽ የቆየ በዚህ ዙሪያ ያጠናቀረችው ዘገባ ቀጥሎ ይቀርባል።
የ68 ዓመቱ አቶ ኒኔ ሆርሲሳ በምስራቅ ሸዋ አዳሚቱሉ ወረዳ ተወልደው ያደጉ ገበሬ ናቸው። በልጅነታቸው የነበረውን አካባቢ ሲያስታውሱም በጥቅጥቅ ደን የተሸፈነና ልዩ የተፈጥሮ ውበት የተላበሰ ከመሆኑ በላይ ዝናብ እንደ ልብ ይጥል ነበር ይላሉ።
ድሮ በጣም ግሪን ኤሪያ ነበረ፣ በጣም ክረምትም ሙሉ በሙሉ ነበረ። እዚህ ህዝቡ እንኳን ያውቋል ዝናብ አላቆረጥ ብሎ ሽማግሌዎች ወደ አንድ አካባቢ ላኪ ሄዱና ዝናቡን ከኛ ላይ ቀንሱ ብሎ ሄዱ ያመለከቱበት ጊዜ እስከ ዛሬ ድረስ ትዝ ይለኛል። የበጋ ወራት ትንሽ ናት። ቢያንስ 5 ወይም ደግሞ 4 አካባቢ ንማኑ የበጋ ወራት ሰዎች ጤና ደግሞ ሰላምና ጤና ድሮ ሰው ታሟዋቂ።
ባለትዳርና የስድስት ልጆች አባት የሆኑት አቶ ኒኔ ያ በልጅነታቸው በደን ተሸፍኖ የሚያውቁት መንደራቸው ተራቁቶ ወደ በረሃማነት መቀየሩ ያሳዝናቸዋል። በተለይ ደግሞ ዝናብ እንደ ቀድሞ ባለመጣሉ የተለመደውን በቆሎ በቀላሉ እንዳይዘሩ ስላደረጋቸው ቤተሰባቸው ስጋት ላይ መውደቁን ያስረዳሉ።
አያንዲናል ይሄ አመቱን በሙሉ ይታል ያገለም ዘንድሮ በተለያየ ይታል ሁሉ ጊዜ እየቀነሰ ወደ መቀነስ እየተራመደ ነው። ደን የምታይ ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደን ደስ የምለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም። እየቀነሰ ወደ መቀነስ የሚሄድ ይመስለኛል።
የአየር ንብረት ለውጥ እያስከተለ ያለው የዝናብ መቀነስና የአካባቢ ሙቀት መጨመር አቶ ኒኔ የሚኖሩበት አዳሚ ቱሉ ወረዳን ጨምሮ ምዕራብ አርሲን እንዲሁም የአዋሳን ዙሪያ የሚያካትተው መካከለኛው ስምጥ ሸለቆ ላይ ከፍተኛ ተጽዕኖ እያደረሰ ነው። በተለይ የዝናብ መቀነስ ዋና የአካባቢው የሰብል ምርት የሆነው በቆሎ እንደ ልብ እንዳይበቅል በማድረጉ ማህበረሰቡ በአጭር ጊዜ የሚደርሱና አነስተኛ ምርት ያላቸውን እህሎች እንዲዘራ እየተገደደ መሆኑን የኢትዮጵያ ስነ ሕዝብ ጤናና አካባቢ ጥበቃ ወይም በምህጻረ ቃሉ ፒኤችኢ ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየው ካሳይ ነግረውናል።
በፊት ቢያንስ በቆሎ ከ3-4 ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰ በ2 ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው አመትና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር፣ ለምሳሌ ቦሎቄ፣ ጤፍ እና የመሳሰሉትን። ነገር ግን እነዚህ እህል አይነቶች የበቆሎ ያህል ምርት አይኖራቸውም። ስለዚህ ግብርና ተለያይነት ወይም አግሮ ባይዳይቨርሲቲ የምንለው የሱም አይነት ይቀንሳል ማለት ነው።
ከምርት መቀነስ በተጨማሪ በመካከለኛው ስምጥ ሸለቆ ከዚህ በፊት ታይተው የማያውቁ የአዝእርት በሽታዎች መብዛታቸውም ገበሬውን ለከፍተኛ ችግር እንደዳረገው አቶ አበባየው ያስረዳሉ።
በፊት እዚህ አካባቢ በተለይ በመካከለኛው ስምጥ ሸለቆ ቆላማ አካባቢዎች ላይ የበቆሎ በሽታ ያን ያህል አይታወቅም። ይህን በቆሎ ላይ የተለያዩ ኬሚካሎችን አይረጩም። አሁን ግን የተለያዩ ተዋሲያንና የተለያዩ በሽታዎች መምጣት ጀምረዋል ማለት ነው። ፈንገሶች፣ ዋግ እና የመሳሰሉት። ከዚህ ጋር ተያይዞ አርሳደሩ የተለያዩ ፔስቲሳይዶችን ወይም ጸረ ተዋሲያንን ይረጫል። ጸረ ተዋሲያን ደግሞ ብዙ ጊዜ ዋጋቸው ከፍ ያለ ነው። ስለዚህ ለምርት ግብአት የሚያወጣው ወጪ ከበፊቱ በብዙ እጅ ጨምሯል። ይህን ስልሽ ሰው በጣም ትንሽ አድርጎ ሊያስበው ይችላል። 3-4 የራሱ የሚረጭበት ሁኔታ አለ። ስለዚህ ሰፋ ያለ መሬት ያለው አርሶአደር ለግብአት ወይም ለእነዚህ ጸረ አረምና ጸረ ተዋሲያን ምን ያህል ወጪ ሊያወጣ እንደሚችል ያው መገመት ይቻላል። ምርቱም ቀንሶ ግን ለእነዚህ በሽታዎችና ጸረ ተዋሲያን የሚያወጣው ኮስት ሲጨምር ዞሮ ዞሮ ኔት ኢንካሙ የመቀነስ ሁኔታ አለ ማለት ነው።
አቶኒኔ እንደሚሉት ለጸረ ተዋሲያን ከመወጣው ወጪ በተጨማሪ ያፈር መሸርሸር ከጊዜ ወደ ጊዜ መሬቱን ለምነት እያሳጣው በመምጣቱ ገበሬው ማዳበሪያ ለመጠቀም ተገዷል።
ድሮ ማዳበሪያ ማልሰልዱ ክረምት ባሱን ያፈርዳል መሬቱ። የድሮ አፈርና ያሁኑ አፈር የተለያየ የድሮ አፈር በጣም ሚኒራል እንትን ያለው ነው። ያሁኑ ግን በአመት በአመት በማዳበሪያ ተቀጥቶ ወይም ደግሞ ዝናባቸው ተቃጥሎ አፈሩ ራሱ ተቀይሯል እና ምርት እንደ ድሮ አይደለም እና በግድ እያወጡ ነው በማዳበሪያ። ካለበለዚያ ግን ምንም አይገኝም።
የአየር ንብረት ለውጥ ባስከተለው የዝናብ እጥረት ምክንያት በአዳሚ ቱሉ ወረዳ ብቻ በ2013 ዓ.ም በ3700 ሄክታር መሬት ላይ ተዘርቶ የነበረ እህል ሳይበቅል ቀርቷል። ከ13800 ሄክታር በላይ የሚሆን መሬትም ሳይዘራበት ቀርቷል። በዚህ ምክንያት በአካባቢው ድርቅ እየተባባሰ ሄዶ በአንድ ዓመት ውስጥ 9046 ከብቶች ሞተዋል። ከዓመት በፊት በሰባት ቀበሌዎች ውስጥ ይረዱ የነበሩ 13590 ሰዎች ቁጥርም ወደ 20 ቀበሌዎች አድጎ አሁን 54010 ሰዎች እርዳታ ጠባቂ ሆነዋል። አቶ ኒኔም በሚኖሩበት ሀገር ከብቶች የሚበሉት አጥተው ሲሞቱ ማየት እጅግ ያሳዝናቸዋል።
ድሮ እንስሳት በቂ ሳር ያገኛሉ። እንስሳት የሚሉበት ሰፊ መሬት አለ። ይህ እንደገና ሁሉ የሚባል ከግራርና የሚወርቆ ፍራፍሬዎች አሉ። ከእንጨቶች ላይ ከብቶች ሲር ይበላሉ። በአሁኑ ጊዜ እንጨቶች ቀርቀፋም ሆነ አጆ ዶጆቲ የሚሰጡትን ዘሮች ከላይ ተራግፎ ከብት የሚበለ አንድም ነገር ወደ መሬት ጠብ የሚል ነገር የለም። ከብቶች የሚበሉት የለም። በአሁኑ ጊዜ ከብቶች ሲታሉ በጣም የሚያሳዝን ነው። ከብት ጠግቦ አይገባም። አንደኛ መሬት የለም ሄዶ የሚበለበት ከብቶች በራብ እያለቁ የሚበሉት ነገር የለም።
የአየር ንብረት ለውጡ ያስከተለው የምርት ማነስ ከሌሎች ሀገራዊ ሁኔታዎች ጋር ተደማምሮ በአካባቢው ማህበረሰብ ውስጥ ያደረሰውን የዋጋ ግሽበትም አቶ አበባየው እንዲህ ይገልጹታል።
አንደኛ በአካባቢው በዋነኛነት የሚመረተው እንግዲህ ቀደም ብዬ እንደተናገርኩት በቆሎ ነበረ። ባለፈው አመት የበቆሎ ዋጋ ከነበረው ዘንድሮ በኦልሞስት ወደ እጥፍ የሚባል አካባቢ ጨምሯል። ባለፈው አመት ማክሲመም ወደ 1000 ብር ነው በኩንታል አካባቢ። አሁን ምናልባት በዘንድሮ አመት በተለይ የበቆሎ ምርት እዚህ አካባቢ ከመጥፋቱና ከመቀነሱ ጋር በተያያዘ ከ2000 እስከ 2500 አካባቢ በኩንታል ደርሷል።
የዝዋይ፣ ላንጋኖ፣ አብያታና ሻላ ሀይቆችን እንዲሁም በርካታ የዱር እንስሳትና እጽዋትን ጨምሮ ከፍተኛ የብዝሃ ህይወት ክምችት ባለበት መካከለኛው ስምጥ ሸለቆ የህዝብ ብዛት ቁጥር መጨመርና ያንን ተከትለው የሚመጡ የእርሻ መስፋፋቶች ምክንያት እየተራቆተ መሄዱ ለአየር ንብረት ለውጡ ከፍተኛ አስተዋጽኦ ቢያደርግም አቶ አበባየው ባለም አቀፍ ደረጃ የካርበን ዳይኦክሳይድ ልቀት እያስከተለ ያለው የከባቢ ሙቀት መጨመርም የራሱ አስተዋጽኦ አለው ይላሉ።
ዓለም አቀፍ ደረጃ ያሉ የተለያዩ ግሎባል ዋርሚንግ ወይም ለዓለም ሙቀት አስተዋጽኦ የሚያደርጉ ለአየር ንብረት ለውጥ የሚያደርጉ ተጽዕኖች አስተዋጽኦ ያደርጋሉ። በሀገር አቀፍ ደረጃ የተለያዩ ቦታው የሚደረጉ እንደዚሁ ተፈጥሯት መምናምን ለዚህም አካባቢ አስተዋጽኦ ያደርጋሉ። እዚህም አካባቢ ያለው ሁኔታ ለዚሁ አካባቢ አስተዋጽኦ ያደርጋል።
አቶ አበባየው የአየር ንብረት ለውጥ በመካከለኛው ስምጥ ሸለቆም ሆነ በቀሪው የኢትዮጵያ አካባቢዎች እያደረሰ ያለውን ተጽዕኖ ለመከላከል የአየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር እንደሚያስፈልግ ያሰምሩበታል። የቀሩ የተፈጥሮ ሀብቶችን ለመጠበቅና የተራቆጡትን መልሶ ለማልማትም መንግስታዊ ያልሆኑ ድርጅቶች እንዲሁም ማህበረሰቡ በተፈጥሮ ሀብት ጥበቃ ስራ ላይ ማተኮር እንዳለባቸውም መክረዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ለምሽቱ በሶስተኛ ደረጃ ወደ መረጥ ነው መሰናዶ ደግሞ እንሻገር። ከወጣት የሳይክል ተወዳዳሪ ጋር ያስተዋውቀናል። ወጣቱ የድሬዳዋ ከተማ ነዋሪ ሲሆን አዲስ ቸኮን አነጋግሮታል።
ኪያ ጀማል የ12ኛ ክፍል ተማሪና የ18 ዓመት ወጣት ነው። በብስክሌት ስፖርት የድሬዳዋ ፖሊስ ክለብን በመቀላቀል ባለፈው ዓመት የኢትዮጵያ ሻምፒዮና ሲሆን ኢትዮጵያን በመወከልም በአፍሪካና ዓለም አቀፍ ውድድር መድረኮች መሳተፍ ጀምረዋል። ለዚህ ጉዞ በዋናነት አባቱ ጀማል ረጎራ ትልቅ አስተዋጽኦ እንዳበረከተለት ይናገራል።
ያው አባቴ ጀማል ረጎራ ይባላል። የኢትዮጵያ 3 ጊዜ የብስክሌት ሻምፒዮናና እንዲሁም የ1980 እንደ ኢሮፓን አቆጣጠር ኦሎምፒክ ተሳታፊ ነው። እንግዲህ ብዙ ታሪኮች አሉት አባቴ። በብስክሌት ከ10 ዓመታት በላይ አሳልፏል። ይህም ደግሞ ብዙ ውጤቶች እና ሜዳሊያዎችን አምጥቷል። ለሀገርም ብዙ አገሮች ላይ አልጄሪያ፣ ኦል አፍሪካን ጌምስ ማለት ነው፣ በጣሊያን፣ በራሽያ የተለያዩ ሀገራት ላይ የብሔራዊ ቡድን ወክሎ በጥሩ ውጤት ብስክሌትን ሲጋልብ ቆይቷልና እኔም ደግሞ ወደዚህ ስፖርት የገባሁት የሱን ፈለጋ ይቼ እና ከህፃነቴ ጀምሮ ሳይክል ይገዛልኝ ነበረ ገና የሶስት አመት ልጅ እያለሁ እና ሳይክል እንድለምድ በጣም ትልቅ አስተዋጽኦ አድርጎልኛል። ከዛም የሱን ሜዳሊያዎች ቤት ያሉትን የክብር ማሊያዎች እያየሁ ነበር ያደግኩትና በዚህ ነው የብስክሌት ፍቅር ቀስ በቀስ ወደ ውስጤ እያደረ ልክ 10 አመት ሲሆነኝ ነው ብስክሌት ለመጀመር የተገደድኩት ማለት ነው። መጀመሪያ ብስክሌት ውድድሬን ያረኩት ያው 10 አመቴ ላይ ነው እና 10 አመቴ ላይ ደግሞ ትንሽ ከባድ ነበር። የመጀመሪያ ውድድሬ በጣም ፈታኝ ነበረ። ውጤት ለማምጣት አዳጋች ሁኔታ ላይ ነበርኩኝ። ውጤት አላገኘሁም። ውጤቱ እንደውም ባስታውስ 15ኛ ይመስለኛል ወጣሁት። ግን ያው ከዛ ቀስ በቀስ ልምምድ እየሰራው ከሚበልጡኝ ልጆች ጋር አንድ ላይ እየሰራው ከኛ በላይ የነበሩ አሰልጣኞቻችን ጋር አንድ ላይ እየሰራን እያሻሻልኩ የመጣሁበት ውጤት አለ። ይሄ የገባሁት ከሁለት አመት በፊት ነው። በድሬዳዋ ፖሊስ ሳይክል ክለብ ውስጥ ብስክሌት ክለብ ውስጥ የታቀፍኩትኝ ሁለት አመት ሆኖኛል አሁን እና የመጀመሪያው ውጤቴ እንደ ሀገር አቀፍ ድሬዳዋ ነው ያመጣሁት። አሜሪካ ውጤት ነው የሚባለው በ2013 ነው። ይሄ ማለት ባለፈው አመት ነው። አዳማ ላይ በተደረገው የብሔራዊ ቡድን ማጣሪያ ለአፍሪካ ሻምፒዮን ማጣሪያ ማለፍ ብሔራዊ ቡድን ለመመረጥ እዛ ላይ ሁለት ውድድሮችን አድርገን ነበር። አንደኛው የግል ሰዓት ሙከራ ነው። አንደኛው ደግሞ የጎዳና ውድድር ነው። የመጀመሪያውን የግል ሰዓቱን ሁለተኛ ነበር የወጣሁት። ከዛ በመቀጠል ያለው ደግሞ አንደኛ ነበር የወጣሁት እና ያ ነው የመጀመሪያው ትልቁ ውጤቴ ለእኔ አገር አቀፍ በሆነ ውድድር ላይ።
ኪያ ይህን ሀገር አቀፍ ስኬቱን ተከትሎ ባለፈው አመት ለመጀመሪያ ጊዜ በአፍሪካ መድረክ ኢትዮጵያን የሚወክልበት እድል አግኝተዋል።
ከዛ ያው በዛ ውጤት መሰረት ተመርጠን ከድሬዳዋ ሶስት ልጆች የቡድን አጋሮች አሉ፣ ሁለት ሌላ አሚር ጃፈርና ዘሪውን የሚባሉ እና ከነሱ ጋር ነበረ ግብጽ ሄር ነው። ግብጽም ሄደን አሪፍ ቆይታ ነበር። የመጀመሪያ የብሔራዊ ቡድን ተሳትፎ ነበረ። እዛም ጥሩ ውጤት ነበረ። 12ኛ እና 20ኛ ነበር የወጣሁትኝ። እግዚአብሔር ይመስገን አሪፍ ነበር። ብዙ የተማርኩበት ነው። ብዙ ልምድ የቀሰምኩበት ውድድር ነበረ። ከዛ ከተመለስን በኋላ ደግሞ የኢትዮጵያ ሻምፒዮና ውድድር ነበረን ሞጆ ላይ ሰኔ አካባቢ 2013 እና እዛ ላይም የግል ሰዓት ሙከራውን አንደኛ ነው የወጣሁት።
ከወር በፊት ደግሞ በቤልጅየም በተካሄደው የዓለም ሻምፒዮና ተሳታፊ ሆኖ እንደ ጀማሪ ጥሩ ውጤት እንዳመጣ ይናገራል።
አዎ፣ ከአንድ ወር በፊት ነው የዓለም ብስክሌት ሻምፒዮና በቤልጅየም ተካሂዶ ነበርና ለዛ ውድድር በኢትዮጵያ ሻምፒዮና ላይ ያስመዘገብኩትና ያው በዚህ አመት አገር አቀፋዊ ውድድር ሁለትን ያደረግ ነው። በሁለቱም አመርቂ ውጤት አምጥቼ ስለነበረ በዛ ነበረ ተመርጬ እዛ ላይ ልሳተፍ የቻልኩትኝ። በወቅቱ የቤተሰብ ድጋፍ በጣም ከፍተኛ ነበረ። የአየር ቲኬት ሸፍኖልኝ ነበር የሄድኩትኝ። እዛ ከገባው በኋላ ግን የዓለም ብስክሌት ፌዴሬሽንና የኢትዮጵያ ብስክሌት ፌዴሬሽን የሆቴልና የምግቡን ችለውኛል። ሌላም ሁለት ተጫዋቾች ነበረ እዛ ላይ የተሳተፍ ነው። በ19 በታችና 23 ዓመት በታች ኢትዮጵያን የወከልነው ሁለታችን ነበርን እና በጣም ሀሪፍ ጨዋታ ነበረ። እሱም ትልቅ ልምድ ያገኘሁበት ነው። ከዓለም ኮከቦች ጋር ነበር የተወዳደር ነው። በጣም ሀሪፍ ነበረ። ትልቅ ኤክስፒሪየንስ ነው ለእኔ። ያው የመጀመሪያው ውጤት የግል ሰዓት ሙከራ ነው። የግል ሰዓት ሙከራው ላይ ከዓለም 69ኛ ነው የወጣሁት። ከአፍሪካ የሰዓቱ አንደኛ ነው ሲታይ። ከነበርነው ሞሮኮ፣ አልጄሪያ፣ ሳውዝ አፍሪካ፣ ኢትዮጵያና ሩዋንዳ ነበረን። ያው እኛ ሁለት ብንሆንም የተቀሩት አራት ያሰለፈም አለ እንደ ያላቸው የብር አቅም ነው። ሶስትም ያሰለፉ ሀገራቶች ነበሩ። ከዛ አንጻር አንደኛ ነበረ የእኔ ሰዓት እና ደስ የሚል ነው። ሁለተኛ ውድድር ላይ ደግሞ የጎዳና ውድድር 87ኛ ነው የወጣሁትኝ። መጀመሪያ ውድድሩ ሲጀመር የመውደቅ አደጋ አጋጥሞኝ ነበር። ተነስቼ ያው ውድድሩን ለመጨረስ ጥረት አድርግቻለሁ። 174 ተጫዋች ነበርን በአጠቃላይ ውድድሩ ላይ የገባ ነው ከተለያየ ዓለም እና የሁለተኛ ውድድር ላይ ደግሞ ከአፍሪካ ሶስተኛ ነው ውጤቴ እና ደስ ይላል።
ኪያ ስለ ወደፊት ህልሙም ይናገራል።
ያው እግዚአብሔር ከፈቀደ የፕሮፌሽናል ህልም አለኝ። ከልጅነቴ ጀምሮ የነበረኝ ህልም ነው። እናም አሁን መንገዱ ተጀምሯል ብዬ ነው የማምነው። ይሄ የመጀመሪያ ስቴፕ ብዬ አምናለሁ እና ከዚህ በይበልጥ ጠንክሬ ሰርቼ ከማገኛቸው እድሎች ላይ በደንብ ተሳትፎውን ያጠናክሬ የተለያየ ጥሩ ውጤት ለሀገሬም ጥሩ ውጤት ይዤ እንደምመለስና የፕሮፌሽናል ህይወት የማሳካት አላማ ነው ያለኝ። ያ ነው ትልቁ ግቤ እየሰራሁትም ያለሁት ለዛ ነው። ሌላው ትልቁ ነገር ደግሞ የሀገሬን ባንዲራ በትላልቅ መድረክ ላይ እንግዲህ የዓለም ሻምፒዮን በየዓመቱ የሚደረግ ውድድር ነው። ከዚህ በላይ እንግዲህ ጠንክሬ ሰርቼ አንድ ቀን ወርቁን ሜዳ ላይ የማምጣት ህልም አለኝ።
ኪያ ጀማል በብስክሌት ውድድር ይህን ስኬት ሲያስመዘግብ ትምህርቱን ግን ችላ እንዳላለ ነው የሚናገረው።
ትምህርት ያው ከታች ጀምሮ የደረጃ ተማሪ ነኝ። ያው በትምህርቴ ቤተሰብን በጣም ነው የሚያግዘኝ፣ ከአንድ እስከ ሶስት ማለት ነው። እና አሁን አስረኛ ክፍል ማትሪክ ፈተና አልነበረም በእኛ ጊዜ ቀርቶ ነበርና እዛ ላይ ውጤቴ አንደኛ ነበረ የወጣሁት። ከዛ የፎርዝ ኳርተር ደግሞ ሁለተኛ፣ ሶስተኛ፣ እንደዛ ነው ውጤቴ።
በብስክሌት ህይወቱ ፈርቀ ቀደደለት አባቱ ባሻገር ወላጅ እናቱም ውድድር ቦታ ድረስ አብረው በመሄድ ያበረታቱት እንደነበር ኪያ ይናገራል። ለዚህ ስኬቱ ግን የብዙዎች እጅ አለበት ባይ ነው።
እናትና አባቴ ትልቁን ድርሻ ያላቸው ይህን ስፖርት ከመጀመሪያው አንስቶ እንደወደውና ገብቼ ውጤታማ እንደሆነ ያደረጉኝ እነሱ ናቸው። እና በጣም ነው የማመሰግነው እናትና አባቴን፣ ወዳቸዋለሁ፣ አክብራቸዋለሁ ላሉ በዚህ አጋጣሚ ቃል የለኝም ለእነሱ ያለኝ ቦታ። እና ሌላው የድሬዳዋን ህዝብ በጠቅላላ ያለ በጣም ላመሰግን ፈልጋለሁ። ከጎኔ ሆኖ አንድ ላይ ሲጨናነቅ ነበርና በኦንላይንም ውድድሩን እያየ ሲደግፍ ነበረ። በጣም አመሰግናለሁ። የኢትዮጵያ ህዝብ አጠቃላይ በጣም ነው የማመሰግነው። የኢትዮጵያ ብስክሌት ፌዴሬሽንም ላደረገልኝ ድጋፍ አመሰግናለሁ። ጓደኞቼ፣ የቡድን አጋሮቼ፣ አሰልጣኞቼ ሁላችሁንም በጣም ከልብ አመሰግናለሁ። እንዲሁም የድሬዳዋ ፖሊስ ክለብ አመራሮችን በጣም ላመሰግን ፈልጋለሁ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መሰናዳችንን እዚህ ላይ ፈጸምን። በነገው ምሽት በመደበኛው መርሃ ግብር እንገናኝ እያለን የምንሰናበታችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ነው። በጀመርነው ሙዚቃ እንሰናበታለን። ደህና ደሩ።